ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ወዳጆቻችን። ዛሬ ሰኞ ሰኔ 25 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም የግለሰብ ሆነ የአውራ ድርጅት ወይም ፓርቲ አምባገነንነትን አናስተናግድም በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ አተታ እናሰማለን። በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ የተሰጠ መግለጫ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና። እሁድ ሰኔ 24 ቀን በባህር ዳር ስቴዲየም የተገኘው በብዙ ሺህ የሚቆጠር ህዝብ ለለውጥ ድጋፍ ከመሰጡ ባሻገር የተለያዩ መሰረታዊ ጥያቄዎችን ያነሳ መሆኑ ተነግሯል። በስብሰባው ላይ የተለያዩ ጉዳዮችን የያዙ መፈክሮች የተያዙና በድምጽ የተሰሙ ሲሆን ከነዚህ ውስጥ ስር ነቀል የሳት ለውጦችን የሚጠይቁና የፖለቲካ እስረኞች እንዲፈቱ የሚጠይቁ መፈክሮች የሚገኙባቸዋል። ከተናጋሪዎቹ መካከል ወይዘሮ ማዋይ ሻለሙ የተቃዋሚ ድርጅቶች የተጠሩት የሽግግር መንግስት ለማቋቋም ነው ወይስ በተቀደደ ድንበር ለመፍሰስ ነው በማለት ያሰሙ ንግግር የብዙዎቹን ቀልብ የሳበ መሆኑም ታውቋል። 500 ሜትር ርዝመት ያለው ትክክለኛው የኢትዮጵያ ሰንደቅ ዓላማ በበዓሉ ስፍራ ሲውለበለብ መዋሉ ለህዝባዊ ስብሰባው ከፍተኛ ድምቀትን ሰጥቷል። በአፋር አካባቢ ወጣቶች ከየወረዳው እየታፈኑ ለእስር እየተዳረጉ መሆናቸውን አንዳንድ ምንጮች ገለጹ። ባለፈው ሳምንት ከወያኔው ጠቅላይ ሚኒስትር ጉብኝት ጋር በተያያዘ ከ120 ወጣቶች በላይ የታሰሩና የተደበደቡ መሆናቸው የሚታወቅ ሲሆን የጅምላው እስር አሁንም እየጨመረ መሆኑ ታውቋል። በስልጣን ላይ የሚገኘው የአፋር ብሔራዊ ዴሞክራሲያዊ ፓርቲ በሚል ስም የሚጠራው ድርጅት ባለስልጣኖች ከቅርብ ጊዜ ወዲህ የአፋር ወጣቶች የሚያቀርቡትን ጥያቄዎች ለማፈን የተለያዩ የኃይል እርምጃዎች ሲወስዱ መቆየታቸው ይታወቃል። ለአመታት ሻቢያን ሲታገል የቆየውና ራሱን የቀይ ባህር የአፋር ዴሞክራሲያዊ ድርጅት ብሎ የሚጠራው ቡድን መሪ ኢብራሂም ሃሩን ሻቢያ እርቅና ሰላም ቢልም ከአፍራሽ ስራው የሚታቀብ ባለመሆኑ ኢትዮጵያ ከፍተኛ ጥንቃቄ ልታደርግ ይጠበቅባታል ብሏል። በዓለም አቀፍ ደረጃ ያሉም የፖለቲካ ታዛቢዎች በአሜሪካና ሳውዲ ጫና የአልጀርሱን ውሳኔ የተቀበለው የአዲስ አበባው ቡድን የዓለም የፖለቲካ መድረክ በጭራቆች የተሞላ መሆኑን መረዳት የተሳነውና ፍቅር ፍቅር እያለ ራሱን አታሎና ለሻቢያ ሰለባ ሆኖ ኢትዮጵያን የሚያስጠቃ ይመስላል ብለዋል። በፖለቲካው መስክ ሻቢያ ወያኔን ጥጋ ሲዞታል የሚሉ ታዛቢዎች ጸረ ኢትዮጵያ ጸረ አማራ ግቡን አሁንም ለቅንጣት የተወላለ መሆኑ በቂ መረጃ አለ ሲሉ ተችተዋል። ለወያኔ አመራር የትግራይን የበላይነት በሚገባ አላስጠበቀም የሚሉ አክራሪ ወያኔዎች ጉባኤ ተደርጎ አዲስ የወያኔ አመራር እንዲመረጥ እየወተወተ መሆኑ ታወቀ። አክራሪ ወያኔዎች አሁን እየታየ ያለውን ሂደት በበጎ እንደማያዩት ከገለጹ የቆየ ሲሆን ከአዲሱ ሹም ጋር የገጠሙትን የወያኔ ባለ አፍቅሮ አሜሪካ መሪዎች ቀድሞም የሻቢያ ታዛዥ የሆኑ ኤርትራውያን ናቸው ሲሉም መኮንናቸው ሊታወቅ ተችሏል። በወያኔ መሃል ያለው ክፍፍልና መሬትን ለሻቢያ ለመስጠት የተወሰደው ውሳኔ ቀውሳቸውን ያባባሰው ሲሆን ጡረታ የወጡ የመሰሉት አዛውንት ወያኔዎች ግን ስልጣናቸውን በሙሉ ደረጃ ለማቆየት ሴራቸውን አዘጋጅተዋል ተብሏል። ባለን መረጃ መሰረት በጦሩ ላይ ያላቸው ቁጥጥር ከተነካ አስፈላጊ የሚሉትን እርምጃ ለመውሰድ ወስነዋል ሲባል ከቻይና የመከላከያ ሚኒስቴር ባለስልጣኖች ጋርም ቤጂንግ በሚደረገው ጉባኤ የወያኔ ጀነራሎች የሚመክሩ መሆኑ ታውቋል። ሳይደፈርስ አይጠራም ያሉ ክፍሎች በመጪው ወራት ቀውሶች ተባብሰው ይመጣሉ ሲሉም ተንብየዋል። ሁሉን አቀፍ ሽግግር የተባለውን በግለሰብ አሸጋጋሪነት ለመተካት የተወሰደው ውሳኔ ኢትዮጵያን ለባሰ ቀውስ መዳረጉ አይቀርም ሲሉ ከስሜታዊ ትንታኔ ይራቁ የፖለቲካ ታዛቢዎች አስጠንቅቀዋል። የመላኩ ተፈራ ቀኝች ሆኖና የኢሰፓም የማዕከላዊ ኮሚቴ አባል በመሆን ሲሰራ ቆይቶ በወያኔ ተሰዶ የአማራ ድርጅት መስርቻለሁና መሪ ነኝ ሲል የቆየው ተክሌሻው ከአጋሩ ከካሳ ከበደ ጋር በመሆን ወደ አዲስ አበባ መመለሱ አነጋጋሪ ሆኗል። ወደ ኢትዮጵያ ከመመለሱም በፊት ሊያግባቡት አሜሪካ ከተላኩት የወያኔ ባዕዴ ልዑኮች ጋር ሰፊ ውይይት ማድረጉን አዲስ አበባ ሲደርስ ገልጿል። በአማራው ላይ ከመቼውም ጊዜ ባላነሰ ግፍና ጥቃት እየተፈጸመበት ባለበት ወቅት የግለሰብ ወደ ወያኔ ሊመለስ መወሰኑ አጠያቂ መሆኑ አልቀረም ያሉ ክፍሎች አዲሱ ሹምም ቢሆን አማራውን ለመከፋፈል የሚለውን የወያኔ የቆየ አቋም የሚጋራ እየመሰለ በመጣበት ራሳቸውን አማራ የሚሉ ልዩ ልዩ ቡድኖችን አሰማርቶና አናክሶ ማስቀጠሉ አማራውን ለማዳከም የታቀደ ነው ብለዋል። ኢትዮጵያዊ ኃይሎችን እያገለሉና እያዳከሙ የግንጠላ ኃይሎችንና ጠባቦችን ማቀፍ የሚለውን በአሜሪካ የተደገፈው ፖለቲካ የሞረሹን መሪ በስልት ከጉያ አስገብቷል ሲሉ የተቹን ክፍሎች በርክተዋል። ዱባይ ላይ ማዕከሉን ያደረገውና የተባበሩት አረብ ኤሚሬት ንብረት የሆነው ዲፒ ወርልድ የተባለው ኩባንያ የባህር በር ለሌላቸው የአፍሪካ ሀገሮች እንደ መሸጋገሪያ ሊሆን የሚችል የደረቅ ወደብ አገልግሎት በኢትዮጵያ ለመገንባት እቅድ ያለው መሆኑን ገለጸ። የኩባንያው ባለስልጣኖች በሰጡት ማብራሪያ ወደ ተለያዩ አገሮች የሚገቡ እቃዎች መጀመሪያ ወደ ኢትዮጵያ ገብተው በደረቅ ወደቡ ከተስተናገዱ በኋላ ወደ ሌሎች አገሮች እንደሚሄዱ ተናግረዋል። ዲፒ የተባለው ኩባንያ በሶማሊላንድ የሚገኘውን የበርበራ ወደብ 440 ሚሊዮን ዶላር እንዲገነባና እንዲያስተዳደር ለ30 ዓመታት ኮንትራክት የተሰጠው መሆኑን እና ኢትዮጵያም የአክሲዮኑ 19% በመያዝ ተሳታፊ የተደረገች መሆኑ ይታወቃል። ሶማሊላንድ ከሶማሊያ መገንጠሏን የማይቀበለው የሶማሊያ መንግስት ስምምነቱን ውድቅ ከማድረጉም ሌላ ጉዳዩን አስመልክቶ በተባበሩት መንግስታት ድርጅት ክስ የመሰረተ መሆኑ ይታወቃል። ከዚህ ሌላ ኩባንያው ቀደም ብሎ በጅቡቲ ኮንቴነር ለመስራት ከአገሩ መንግስት ጋር ያደረገው ኮንትራክት ስራ ከጀመረ በኋላ የጅቡቲ መንግስት ያለ ምንም ማስጠንቀቂያ በመሰረዙ በፍርድ ቤት እየተከራከረ ይገኛል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። የግለሰብ ሆነ የአውራ ድርጅት ወይም ፓርቲ አምባገነንነትን አናስተናግድም። ሁሌም ሰው ጠፋ እንዴ በሚል ወደ ቀቢጸ ተስፋ ልንገባ ስንል ታሪክም አልዋሸ፣ ህዝባችን አገር ወዳድና ጀግና ነው የሚል ክስተት ይመጣልናል። ሰሞኑን በተደረጉ ሰልፎች የግለሰብ ድጋፍ ቢንጸባረቅም የሀገራችንን ሰንደቅና የህዝቧን መሰረታዊ ጥያቄዎች ሲስተጋቡ በማየታችን ስንደሰት፣ በዚያው ልክ ደግሞ 28 ዓመታት ታስረው የሚሰቃዩትን አገር ወዳድ ዜጎች ምስል ያዥ ይፈቱ ባይም ጠፍቶ መገኘቱን በምጸት ታዝበናል። የታገልነውም ለመሰረታዊ ግቦችና ለዲሞክራሲ መሆኑም የተረሳ ከሚመስል ደረጃ መድረሱን መታዘባችንን ልንደብቅ አልቻልንም። በዚህ አሳዛኝ ክስተት መሃል ታዲያ ወይዘሮ እማዋይሽ አለሙ አይነት ጀግና ብቅ ብላ አገር ወዳድ ኢትዮጵያዊ መሆን ማለት ምን እንደሆነ ለግርግር ሰለባዎቹ ሊነው የማይባል ትምህርት ሰጥታልናለች። ወያኔም ሆነ አዲሱ ሹምና አሜሪካ በቀደዱልን ቦይ መፍሰስ ሳይሆን ህዝቡ የጠየቀው የሽግግር መንግስት እውን መሆን አለበት በማለቷ በሹሞቹ አሸርጋጆችና አድርባዮች ጅቦች ውግዘትን ስታገኝ፣ ሀቀኛ ዜጎች ግን ደጋግመሽ ንገሪን በሚል አክብረዋታል።
ነገር ግን ለእኔም ውስጤን ያመመኝ ነገር አለ። ምንም እንኳን ኢትዮጵያዊነት ጥሩ ቢሆንም መዳመር፣ በጋራ መኖር ታላቅነት ቢሆንም አመጣጡ በምን መልኩ ነው? የሽግግር መንግስት ልናቋቁም ነው ወይንስ በነበረው ወይም ደግሞ በተቀደደልን ቦይ ልንፈስ ነው? የተከበራችሁ ወገኖቼ፣
ሽግግር መንግስት መጠየቅ ማለት ጸረ አዲሱ ሹም ማለት ነው ብለውና ይህንንም እንደ ቅዱስ አቋም ወስደው በመለፈፍ ቅጥረኞች ራሳቸውን እንዲያዋርዱ እድል ያገኙ ሲሆን፣ ይህን ንግግሯን ነጻ ሆነ በተባለው ኢቲቪ የኢትዮጵያ ቴሌቪዥን ሳንሱር መደረጉ፣ ተቆርጦ መውጣቱ፣ የአዲሱ ሹም የፕሬስ ነጻነት ልኩም በግሃድ ይዘቱ ያው ያየነው የኖርነው አፈና መሆኑም አጋልጦታል። የኢትዮጵያ ህዝብ ማንም ግለሰብ ሆነ ቡድን በአምባገነንነት በላዩ ላይ እንዲወዘፍበት ከቶም አይፈልግም። አጼው ስዩመ መለኮት ነኝ በሚል ባለፍጹም ስልጣን ሆነው ለ44 ዓመታት የነገሱበትን በቃ ብሎ ታግሎ በህዝባዊ አብዮት አስወግዶታል። ደርግም ጊዜያዊ ወታደራዊ መንግስት ሲል የለም፣ ጊዜያዊ ህዝባዊ መንግስት ብለን የታገልነው ሂደቱና አዝማሚያው ወደ አንድ ቡድን ወይም ግለሰብ አምባገነንነት መሆኑን በጊዜ በመረዳታችን ነበር። ከአንድ አዋቂ ነኝ ባይ ግለሰብ ሆነ ቡድን በበለጠ የሀገራችን ጉዳይ ይመለከተናል የሚሉ አገራዊ ኃይሎች ምክክርና ህብረት የበለጠና የተሻለ ይሆናል የሚለው አቋማችንና እምነታችን የጸና በመሆኑ አምባገነኖችን በዴሞክራሲያዊ አስተዳደር ለመተካት የሽግግር መንግስት መመስረቱ ወይዘሮ ማዋይሽ እንዳለችው ወሳኝና የግድ ነው ብለን ለአመታት ጸንተን ታግለናል። የሽግግር መንግስት አስፈላጊነቱንም ጫና የሰጠነው የሀገራችን ችግሮች ውስብስብና ብዙ በመሆናቸው የጋራ ጥረትና ተሳትፎን ጠያቂ መሆናቸውን በመረዳትም ነው። ብቸኛ ግንባር ቀደም ፓርቲ ወይም ግለሰብ የሚለው የከሰረ ምርጫና አካሄድ መሆኑን ማስረዳትና ማስረገጥ ከጀመር አመታት ማለፋቸውንም የማያውቅ የለም ብለን እናምናለን። ዛሬ በዚህ በዛ ሊያወግዙን የሚጥሩ ሰዎችና ቡድኖች የደርግን ብቸኛ ኢሰፓ ተቀብለውና አቅፈው የቆዩ መሆናቸውን መጥቀስ የግድ ይሆንብናል። አንዳንዶቹም የዚሁ ብቸኛ ገዢ ፓርቲ አመራር አባል እንደነበሩ ብዙዎች አረሱም። የጊዜያዊ ህዝባዊ መንግስት ወይም ሁሉን አቀፍ የሽግግር መንግስት ምስረታ አማራጮችን የተቃወሙን ሁሉ ወደዱም ጠሉም የአምባገነንነት ጠበቃ ሆነው አገራችንን እንደጎዷት ታሪክ የመዘገበው ነው። የሽግግር መንግስት ማለት ለመንግስት ትንግርት አለን በሚለው ግለሰብ ባይወደድ አይገርመንም። ግለሰቡ በኢየሱስ ተመርጧልና እሱን መተቸት ጸረ ኢየሱስ መሆን ነው ያሉን ሁሉ የሽግግር መንግስት ሲባል ጸረ እሱ መሆን ነው ብለው መጮሃቸው የሚተበቅ ነው። ህዝባችን በሺዎች ደረጃ ደሙን ያፈሰሰው መንግስቱ በመለስ መለስ በሌላ አምባገነን እንዲተካ አይደለም። ህዝብ የታገለው መብቱን ለማስከበርና የስልጣን ምንጭ መሆኑን ለማስረገጥ ነው። ይህ ትግሉንና የተበቀውን ድል ማንም ሊነጥቀው ወይም ተክቶት ባለቤት ሊሆን አይፈቅድም። ሁሉን አቀፍ የሽግግር ሂደት ለዴሞክራሲ እውነት አማራጭ የለውም። ሌላው ሁሉ ያምባገነንነት ጎዳና ምርጫ በመሆኑ የማንቀበለውና የምንታገለውም ይሆናል። ይህንን የተረዳው አሜሪካ በኢትዮጵያ ህዝባዊ መንግስት እንዳይመሰረት ቀጣይ የሆነውን እርኩስ ሻጥሩን በመቀጠል ላይ ባለው ሂደት ለምሳሌ ኢህአፓ ምንም አይነት ተሳትፎና ሚና ሊኖረው አይገባም በሚል ወስኖ መንቀሳቀሱን የምናውቀው ነው። ለምን ሲሉት የድርጅት የኛን ብሔራዊ ጥቅም ይጻረራል ወዘተ በሚል የትግላችንን ሂደት ሊቆጣጠር ባደረገው ጥረትና ስብሰባ ኢህአፓን ለማግለልና ከጥቅም ውጭ ለማድረግ መወሰኑ ምስጢር አይደለም። አሜሪካ ነጻና ለሀገር ጠቃሚ የሽግግር ሂደትን አይፈልግም። አሜሪካና ቡችሎቹ የተነሰሱት ሴራ አዲሱን ሹም ድጋፍ ሰጥቶና በዙሪያው መሰሎቹን በ1983 ዓመተ ምህረት እንደተደረገው ሰብስቦ ምርጫ የሚለውን ቧልታ አቀነባብሮ ኢህአደግ ተብየውን ለስኖ ማስቀጠል ነው። ይህን ሀቅ አልቀበል በሚል አገርን ለጉዳት የሚዳርጉት ሁሉ ህዝብ ይቅር የሚላቸው አይሆኑም። ይህን ሀቅ መረዳት አቅቷቸው የግለሰብን አምባገነንነት ምርጫ ወደፊት የሚያመጡ ሁሉ ታሪክ የሚያወግዛቸው ይሆናሉ። ትግል ሲካሄድና ዜጎች የደም ግብር ሲከፍሉ የቆዩት ጉልቻ ለመቀያየር እንዳይደለ ሁሉም ያውቃል። የህዝብን ትግል ባጭር ለመቅጨትና ለማደናቀፍ የተወሰደውንም የአሜሪካኖች ሻጥር ሁሉም ማወቅ ያለበት ነው። ደግሞ መጃጃል አይፈቀድልንም፣ አገርን ማጣት እንችላለንና። ከሻቢያ ታረቅን ብሎ መፈንደቅ ለመሆኑ ምን ይባላል? እብደት? አዲሶቹ ሹሞች የፕሮቶኮል ትርጉምን ስተው ቢያሳፍሩንም ጠቅላይ ሚኒስትሩ ቦሌ ድረስ ተጉዞ የውጭ ጉዳይ ሚኒስትር ያውም የሻቢያን እየተቀበለ ከዚህ በላይ ግን የሀገርን ጥቅም አሳልፈው የሚሰጡ እርምጃዎችን መውሰዳቸው ባያሌው እየጎዳን ነው። ሻቢያ መፈንደቁና ሰላምና እርቅ ፈላጊ መስሎ መገኘቱ የሚጠበቅ ነው። የኢትዮጵያን መሬት መውሰድ ብቻ ሳይሆን በየዋሆቹና ፍቅርና መደመር ሰባኪዎቹ አማካኝነት ዳግም ኢትዮጵያን የሚበዘብዝበትን አመርቂ ዕድል አግኝቷል። የሚገርመው የሀገር መሬት በዚህም በዚያ ሲቀነስ ደመርን በሚል ሽፋን አገራችንን ሲጎዱ እሰየው ባዩ መብዛቱ ነው። በአሜሪካኖች የሚተነሰሱ ለውጦች ሁሉ የራሳቸው መለያና ህዝብን መሳቢያ መንገድ አላቸው። ቢጫ ባንገት ላይ የሚሆን ጨርቅ፣ የሁለት ጣት የድል ምልክት ወዘተ። መደመር የሚለው ቃልም የዚሁ አካልና ነጸብራቅ ነው። በአጠቃላይ ምህረት የሚለው ይቅርታ፣ ፍቅር ወዘተ ወንጀለኞችን ለፍርድ እንዳይቀርቡ ማድረጊያ ዘዴ ሲሆን፣ መደመር ደግሞ ያሉ ተጨባጭ ልዩነቶችና ቅራኔዎችን ደፍጥጦ በመደመር ፈሊጥ ድብልቅልቁን ማውጣት ነው። ማንኛው ኢትዮጵያዊ ነው ከአዲሱ ሹም ቀኝ እጆች ከወያኔዎቹ ደብረ ሲኦልና አርካብ አይነቶቹ ጋር የሚደመር? ማን ነው ከሰው በላ ደርጎችና የቀሽብር ወንጀለኞች ጋር ልደመር ብሎ የሚስማማ? ያልደረሰበት ግልግል ያውቃል እንዲሉ ያልቆሰሉ ያልደሙ የቀነሱንን እቀፉ ሲሉን መቀበሉ ቢያዳግተን ከቶም አይፈረድብንም። በመሆኑም የሽግግር ሂደትን ሊሰርዙ ወይም ሊያስወግዱ የተነሱ ክፍሎች የኢትዮጵያን መከራና ጭቆና አስከታዮች ናቸው። ባሉት ተጨባጭ ቅራኔዎች አንጻር ከድርጅቶችና ኃይሎች ህብረት ማጣት አንጻር ስናየው የሀገራችን ችግሮች ከባድና በቀላሉ ምላሽ የሚያገኙ አይደሉም። ድርጅቶችና የህዝብ ተወካዮች በሞላ መክረውና ተስማምተው ህዝብን በዚሁ ዙሪያ ሰብስበው ወደ ሽግግርና ነጻ ምርጫ የሚሄዱበት፣ የወያኔን ህገ መንግስት የሚሽሩበት፣ በህዝብ ይሁንታ የሚጸድቅ ህገ መንግስት አርቅቀው ወደ ነጻ ምርጫ የሚሄዱበት ሁኔታ መረጋገጥ አለበት። ሌላው አማራጭ ማለትም ግለሰብን ፈላጭ ቆራጭ ማድረጉ የታጨው ሰው ጥሩ ተባለ መጥፎ ውሎ አድሮ ወደ አምባገነንነት ማምራቱና መከራችንን መቀጠሉ የማይቀር ነው። ባጭሩ መፍትሄው አንድ ብቻ ነው፣ ዴሞክራሲያዊ ሽግግርን እውን ማድረግ። አዲሱ ሹም ካልገዛን የሚሉ በነጻ ከፈለጉት ሊመርጡ ይችላሉ እንጂ የደማንበትን የተሰዋንበትን ትግል ረግጦ በላያችን ላይ በራሱና በወያኔ አሜሪካ ፈቃድ ሊሰየም መቼም የምንፈቅድ አይሆንም። መሆንም የለበትም። ከረጅም አመታት ጀምሮ ለዲሞክራሲና ህዝባዊ መንግስት ስንወደቅ የቆየነው ወደዚህ የሚወስደን መንገድ ሁሉ አቀፍን የሽግግር መንግስት መሆኑንም በማስረገጥ ነው። አንዱን አምባገነን በሌላ ለመተካትና አውሬ አገዛዝን ደስ አርጎ ለመቀጠል ደማችንን አላፈሰስንም፣ አሰቃቂ ግብረስየልንም አልተቀበልንም። አሜሪካ ከወያኔ ግማሾቹን መሪዎች ኦህዴዶችን ሻቢያን አጣምሮ ልክ እንደ 1983 ዓ.ም የብዝበዛና ዘረኛ አገዛዝን ሊያሰፍንብን ተነስቷልና መቋቋም መቻል አለብን። አሜሪካ አማራውን ማግለልና አከርካሪውን መስበር እንዳለው ሁሉ ኢያፓን ከጥቅም ውጭ ማድረግ ማግለል ብሎ መነሳቱም የሚጠበቅ ነው። ከአጼው ዘመን ጀምሮ አሜሪካ ኢትዮጵያ ላይ ሊፈልል የፈለገውን ሁሉ ታግለን አክሽፈንበታልና ነፃና ኩሩ አገራችንን ስለምንሻ ለቀኝ ገዢ አንመችም። ኩራታችንም ይህ ነው። ይህ ብሔራዊ አቋማችን። ጀግናዋ ወይዘሮ በባህር ዳር የእናንተን ቧልት ያብቃ፣ እናንተ በቀደዳችሁት ቦይ አንፈስም፣ የሽግግር መንግስት መንገድ ነው የሚያዋጣው ያለችውን ለውጥ ፈላጊው አዲስ ሹም በቴሌቪዥን እንዳይተላለፍ ባዘዘው መሰረት ታፈነ። ራሳቸውን አጋለጡ እንጂ መልእክታቸው በሚሊዮኖች ተደምጧል። ህዝብ ሁሉ የሚለው ነውናም አሁንም የሽግግር መንግስት፣ አሁንም ሁሉም የፖለቲካ እስረኞች ይፈቱ፣ አሁንም የኢህአፓ እስረኞች ይፈቱ መባሉ ቀጣይ ይሆናል። ይህን የዴሞክራሲ ፍላጎት አፍነው በላያችን ላይ የግለሰብ ወይ አውራ ፓርቲ አምባገነንነት ሊጭኑበት እየጣሩ ያሉት ሁሉ ከባድ ስህተትን እየፈጸሙ ነውና የዚህ የአድህሮትና የዘረኞች ምርጫ እንዲርቁ እናሳስባቸዋለን። የሽግግር መንግስት ሂደት ይጀመር። የግለሰብ ወይም የአንድ ቡድን አምባገነንነት በሀገራችን ከእንግዲህ አይጸናም። ጸረ ወያኔው የጋራ ትግላችን ተፋፍሞ ይቀጥል።
I'm gonna make it. በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ የተሰጠ መግለጫ ሰኔ 22 ቀን 2010 ዓመተ ምህረት የወያኔ የትምህርት ፖሊሲና ውድቀቱ የትምህርት የመጨረሻ ግብ የአንድን ሀገር ህዝብና ኑሮ ሊያሻሽል የሚችል ዕውቀትና ችሎታ ተማሪዎች ቀስመው ያንን ወደ ሳይንስና ቴክኖሎጂ በመለወጥ የሀገሪቱ እድገትና ስልጣኔ እንዲፋጠን ማድረግ ነው። በሀገራችን በኢትዮጵያ ዘመናዊ ትምህርት መሰጠት ከተጀመረበት ከ19ኛው ክፍለ ዘመን አጋማሽ ጀምሮ ትምህርት ለሀገሪቱ ልጆች በጥራትና በእኩልነት እንዳይሰጥ ብዙ ጥረቶች ሲደረጉ ቆይተዋል። በዚህ ምክንያት ኢትዮጵያ በከፍተኛ የእድገትና ስልጣኔ ደረጃ ላይ ልትገኝ አልቻለችም። ከሁለተኛው የዓለም ጦርነት በኋላ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት United Nations Education, Scientific and Cultural Organization, የአሜሪካ መንግስት ዓለም አቀፍ የልማት ድርጅት United States Agency for International Development እና የዓለም ባንክ World Bank ገነው ወጥተው እነዚህን ድርጅቶች በመጠቀም ምዕራባውያን በሌሎች ሀገሮች በሁሉም መስክ ኢኮኖሚውን፣ ፖለቲካውንና ማህበራዊ ዘርፉን ለመቆጣጠር በወሰኑት መሰረት በተባበሩት መንግስታት ጽህፈት ቤት ስር የተቋቋመው ድርጅት የትምህርት የሳይንስና የባህል ድርጅት አማካኝነት በ1961 ዓመተ ምህረት በአዲስ አበባ ከተማ ከሁሉም የአፍሪካ አገሮች የተወከሉ የትምህርት ባለሙያዎች የሚገኙበት ስብሰባ ተካሂዶ አጠቃላይ ትምህርት ዩኒቨርሳል ኤዱኬሽን ከአንደኛ እስከ አራተኛ ክፍል እንዲሰጥ ተደርጎ ፕሮግራሙ በ1972 ዓመተ ምህረት እንዲጠናቀቅ አስወሰኑ። በዚህ ውሳኔ መሰረት የዓለም ባንክ በኢትዮጵያ አጠቃላይ ትምህርት መሰጠት አለበት ብሎ በመወሰን ከ1963 እስከ 64 ዓመተ ምህረት 82 የትምህርት ባለሙያዎችን 51 ኢትዮጵያውያንና 31 የውጭ ዜጎች የተሳተፉበት የትምህርት ዘርፍ ክለሳ ኤዱኬሽናል ሴክተር ሪቪው ESR እንዲዘጋጅ ተደረገ። ይህ ሴክተር ሪቪው ተብሎ በኢትዮጵያ ውስጥ የሚታወቀው የትምህርት ክለሳ ትምህርት በ8ኛ ክፍል እንዲቆም የሚያደርግ የሁለተኛ ደረጃ ትምህርት ቤት ተማሪዎች ቁጥር እንዲቀንስና እንዲሁም አጠቃላይ ትምህርት ከአንደኛ እስከ አራተኛ እንዲሰጥ የሚያደርግ ፕሮግራም ነበር። በዚህ ወቅት ነበር ትምህርት በጥራት ለህዝብ ልጆች እንዲሰጥ እንዲሁም የመምህራን የመነሻ ደሞዝ ስኬል እርከን ጭማሪ ፍትሃዊ በመምህራን ፍላጎት ላይ የተመሰረተ የዝውውር ስርዓት እንዲሰፍን የትምህርት ክለሳ ፕሮግራሙ ወይም ሴክተር ሪቪው የአገሪቱን ተጨባጭ ሁኔታ ግምት ውስጥ ያላስገባ መምህራን ወላጆች ተማሪዎች ያልተሳተፉበትና አስተያየት ያልሰጡበት የክለሳ ፕሮግራሙ ከስራ ላይ ከመዋሉ በፊት የሙከራ ጊዜ ተሰጥቶት ሊያስከትል የሚችለው ጠንካራና ደካማ ጎኖች ሳይታዩ በተግባር ላይ እንዲውል የተዘጋጀ በመሆኑ ለአዲስ ተቀጣሪ መምህራን የተወሰነው 153 ብር መነሻ ደሞዝ ስኬል በቂ አለመሆኑን በመግለጽ ጥናቱ በአዲስ አበባ በአንደኛ ደረጃ ትምህርት ቤቶች በሚያስተምሩ መምህራን ላይ የደሞዝ ቅነሳ የሚያስከትል በመሆኑና ትምህርት በ8ኛ ክፍል ተገድቦ እንዲቆም የሚያደርግ መሆኑን በመግለጽ የኢትዮጵያ መምህራን ማህበር ኢመማ አጥብቆ ተቃወመ። በተጨማሪ ትምህርት ለሁሉም ይሰጥ፣ ድህነት ወንጀል አይደለም የሚሉ መፈክሮችን በማንሳት ታግሏል። በመስከረም ወር 1966 ዓመተ ምህረት በአርባ ምንጭ ከተማ በተደረገው የኢመማ ጉባኤ ላይ የሴክተር ሪቪው ጉዳይ አጀንዳ ሆኖ ቀርቦ ተሰብሳቢዎቹ በጉዳዩ ላይ ከአዲስ አበባ ዩኒቨርሲቲና ከኮተቤ መምህራን ኮሌጅ በሁለት መምህራን ተጠንቶ የቀረበውን ጥናት አድምጠው ከተወያዩ በኋላ ሴክተር ሪቪው ተግባራዊ እንዳይሆን ወሰኑ። ለዚህና ለሌሎችም የመምህራን ጥያቄዎች መልስ እንዲሰጥ የጊዜ ገደብ ወስኖ ለኃይለ ሥላሴ መንግስት አቀረበ። ለጥያቄዎቹ መልስ የማይሰጥ ከሆነ መምህራንን የሥራ ማቆም አድማ እንደሚጠራ ለመንግስት አሳወቀ። በስርዓቱ በኩል መልስ ባለመሰጠቱ የካቲት 11 ቀን 1966 ዓመተ ምህረት በሀገሪቱ በሙሉ ሴክተር ሪቪውን በመቃወም የመምህራን የደሞዝ ስኬል እንዲጨምር ትምህርት ለሁሉም እንዲሰጥ በመጠየቅ ድህነት ወንጀል አይደለም በማለት አገራን ቀጥቅጥ ሰላማዊ ሰልፍ በማድረግ ለአንድ ወር የሥራ ማቆም አድማ ተነሳ። ለትምህርት ጥራትና ለመምህራን የኑሮ መሻሻል ትኩረት በመስጠት የተጀመረው የመምህራን ትግል ህዝብ ውስጥ ሰርጾ ከሌሎች የህብረተሰብ ክፍሎች ማለትም የታክሲ ነጂዎች፣ የተማሪዎች፣ የሰራተኞች፣ የወታደሮች፣ የእምነት ተቋማት፣ የሴቶች ወዘተ ጥያቄዎች ጋር በመታገል የአጼው ስርዓት እንዲወገድ በማድረጉ በኩል ከፍተኛ አስተዋጽኦ አድርጓል። ደርግ የተባለው የወታደሮች ቡድን ሰኔ 21 ቀን 1966 ዓመተ ምህረት ተመስርቶ የህዝብን ትግል ለመቀማት እንቅስቃሴ ያደረገ በነበረበት ወቅት ኢነማ በጳጉሜ ወር 1967 ዓመተ ምህረት በጅማ ከተማ የማህበሩን አጠቃላይ ጉባኤ ጠርቶ መምህራንን፣ ተማሪዎችን፣ ወላጆችንና የትምህርት ባለድርሻዎችን ያላካተተውን በደርግ የተቋቋመውን የሥርዓተ ትምህርት ኮሚቴንና የትምህርት ዝግጅትን ተቃወመ። ከህዝብ ጎን በመቆምም ዲሞክራሲያዊ መብቶች እንዲከበሩ፣ ጊዜያዊ ህዝባዊ መንግስት እንዲቋቋም ወዘተ በመጠየቅ ለጥያቄዎቹ መልስ የማይሰጥ ከሆነ ህዳር ወር 1968 ዓመተ ምህረት የሥራ ማቆም አድማ እንደሚያደርግ ወሰነ። ደርግ ከማህበሩ ለቀረበው ጥያቄ መልስ በመስጠት ፈንታ ከጥቅምት ወር 1968 ዓመተ ምህረት ጀምሮ የኢመማን አመራርና አባላቱን ገደለ፣ አሰረ፣ ከአገርም እንዲሰደዱ አደረገ። የማህበሩን ገንዘብም ዘረፈ፣ ጽህፈት ቤቱንም ዘጋ። ከ1971 ዓመተ ምህረት ጀምሮ ደርግ ኢመማን እንደ አንድ የፖለቲካ ክንፍ አድርጎ በመመስረት መጠቀሚያ አደረገ። ኢመማና መምህራን ለትምህርት ጥራት ያደረጉት ጥያቄ ተግባር ላይ ሳይውል ደርግ ወድቆ ወያኔ ስልጣን ያዘ። እንደ ሴክተር ሪቪው በመዋቅር ማስተካከያ ፕሮግራም ስም የዓለም ባንክና የዓለም አቀፍ ገንዘብ አበዳሪ ድርጅት አጋዥነት አዲሱ የትምህርት ስልጠና በሚል ስም ጎሳን መሰረት አድርጎ የተነደፈው ትውልድ ገዳይ የትምህርት ፖሊሲ በ1986 ዓመተ ምህረት ተግባር ላይ እንዲውል ተደረገ። ፖሊሲው አገር በቀል ማለትም መምህራንን፣ ተማሪዎችን፣ ወላጆችንና የትምህርት ባለድርሻዎችን ሳያካትት የባዕዳንን ጥቅም ለማስጠበቅ የተዘጋጀ ነው። የኢትዮጵያ መምህራን ማህበር ኢመማ ገና ከመነሻው ይህን የትምህርት ፖሊሲ ትውልድ ገዳይና የትምህርቱን ስርዓት አዘቅት ውስጥ እንደሚከት በመረዳት ተግባራዊ እንዳይሆን ለኢትዮጵያ ሕዝብ አሳውቋል። ለዚህም በጽናት በመቆሙና በመታገሉ አባላቱ ተገድለዋል፣ ታስረዋል፣ ከስራ ተፈናቅለዋል፣ ለስደትም ተዳርገዋል። የወያኔ አገዛዝ ደርግ እንዳደረገው ሁሉ የማህበሩን 12 ሚሊዮን ብር ዘርፏል። ማህበሩን በተለጣፊው ቁጥጥር ስር እንዲውልም አድርጓል። በዓለም አቀፍ ደረጃ በጥቅሉ የትምህርት ጥራት ሲባል ጤናቸው የተጠበቀ ከልጅነት እድሜያቸው ጀምሮ በእድገታቸው ላይ አስፈላጊ ክትትል የተደረገበት የቤተሰብ የትምህርት ቤትና የመምህራን ድጋፍ ያልተለያቸው ተማሪዎች ማፍራትን ለትምህርት አስፈላጊ የሆኑ ዕቃዎች ማለትም ወንበር፣ ጠረጴዛ፣ የመማሪያና የላብራቶሪ ክፍሎች መሳሪያዎቻቸውና ቤተ መጻሕፍት ወዘተ መሟላትን በትምህርት ባለሙያዎች ማለትም በመምህራን፣ በተማሪዎች፣ በወላጆችና በትምህርት ባለድርሻዎች የተዘጋጀ ሥርዓተ ትምህርት፣ መጻሕፍት፣ ካሪኩለምና የትምህርት ዝግጅት መኖርን ተማሪዎችን ማዕከል ያደረገ የሙያ ብቃት ያላቸው የሙያ ስልጠና የሚያገኙ በትምህርቱ ላይ ሙያዊ አስተያየት የሚሰጡ ምርምርና ጥናት የሚያደርጉ መምህራን ለስራና ለአካዳሚ ነጻነት አመቺ ሁኔታ ለመምህራን በመፍጠር ትምህርትን ለተማሪዎች ማቅረብን አስፈላጊውን ምዘና አልፈው ለሕዝብ ለአገር እድገትና ስልጣኔ የተማሩትን ዕውቀትና ችሎታ በስራ ላይ ሊያውሉ የሚችሉ ምሁራንን ማፍራትን ያጠቃልላል። ወያኔ ለ27 ዓመታት ሲፈጽመው የቆየው ከላይ ከተጠቀሱት ለትምህርት ጥራት ወሳኝ ከሆኑ ተግባራት በተቃራኒው ነው። በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ የወያኔ አገዛዝ በትምህርቱ ዘርፍ የፈጸመውን ዘርፈ ብዙ ወንጀል በተለያዩ ወቅት ለመምህራን፣ ለተማሪዎችና ለወላጆች እንዲሁም ለህዝብ ሲገልጽ ቆይቷል። ለመጥቀስ ያህልም በኢትዮጵያ የትምህርት ጥራት እንዲወድቅ ለማድረግ የወያኔ አገዛዝ ለመምህርነትና ለትምህርት አስተዳደር ስልጠና ከ1967 ካድሬዎችን መመልመሉን የከፍተኛ ትምህርት እድል የሚያገኙት በብቃት ሳይሆን ለወያኔና ለተለጣፊ ድርጅቶች ታማኝ የሆኑ ካድሬዎች መሆናቸውን መምህራን የሙያ ግዴታቸውን በብቃት እንዳይወጡ ለማድረግ ግድያ፣ እስራት፣ መሰደድ፣ ከስራ ማፈናቀልና የአካዳሚክ ነጻነት ያጡ መሆናቸውን የትምህርት ፖሊሲው እንዲሁም የመማሪያ መጻሕፍት በባለሙያዎች የተዘጋጁ አለመሆናቸውንና ለተማሪዎች ትምህርት ሲሰጥ የቆየው የሙያ ስልጠና ባልወሰዱ የ10ኛ ክፍል ብሔራዊ ፈተና ማለፍ ባልቻሉ ወጣቶች በአማራ ክልል የአንደኛ ደረጃ ትምህርት ቤቶች ትምህርት የተሰጡ መሆናቸውን የእድሜ ክልላቸው ግምገማ ለማካሄድ በማይችሉበት ደረጃ ያሉ የአንደኛ የመካከለኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች መምህራንን እንዲገመግሙ መደረጋቸውን ለተማሪው ትምህርት የሚሰጥበት አካባቢ ማለትም የመማሪያ ክፍሎች፣ የመማሪያ መጻሕፍት፣ የላብራቶሪ ክፍሎችና ኬሚካሎች ወዘተ አመቺ ያልሆኑ መሆናቸውን በመዘርዘር ማቅረባችን ይታወቃል። በዚህ መግለጫ ወያኔ የሙያ ፍቃድ ምዘና በሚል በትምህርቱ ላይ የፈጸመ ባለው ጥቃት ላይ በጥቂቱ እናተኩራለን። ምዘና ዓላማ አለው። የውቀትና የችሎታ መለኪያ ነው። ግቡም ከፈተናው በተገኘው ውጤት መሰረት ባንድ የሥራ ቦታ ወይም የእድገት ደረጃ ላይ ለመመደብና ለትምህርቱ ጥራት አስተዋጽኦ እንዲያደርግ ነው። በወያኔው የትምህርት ሚኒስቴር በኩል በመስከረም ወር 2007 ዓ.ም ተመረጠ የመጀመሪያው የሙያ ፍቃድ ምዘናን በሚመለከት በትምህርት ሚኒስቴር ፌስቡክ ገጽ ላይ በተገለጸው መረጃ መሰረት 251,000 መምህራንና የትምህርት ቤት አመራሮች የተመዘኑ መሆናቸውን ከነዚህም ውስጥ 38,000 የሚሆኑ ነባር መምህራንና የትምህርት ቤቶች አመራሮች ወደ ማህደር ተግባር የተሻገሩ መሆናቸውን ይገልጻል። ምዘናውን አለፉ የተባሉት 38,000 ከአጠቃላይ ምዘናውን ከተፈተኑት 251,000 ሲቀነስ 213,000 ወድቀዋል። የወደቁት በፐርሰንት ሲሰላ 84.86 ሲሆኑ ያለፉት ደግሞ በፐርሰንት 15.14 ብቻ ናቸው። ለወደቁት መምህራንና የትምህርት ቤት አመራሮች ምንም ተጨማሪ ስልጠና ሳይሰጣቸው በማስተማርና በትምህርት ቤቶች አመራርነት እንዲቀጥሉ ተደርጓል። ታዲያ የምዘና ጥቅሙ ምኑ ላይ ነው? ገንዘብንና የትምህርት ክፍለ ጊዜያትን ከማባከን ውጪ። እነሆ ከግንቦት 11 ቀን 2010 ዓመተ ምህረት ጀምሮ ከ90,000 የሚበልጡ መምህራንና የትምህርት ቤት አመራሮች የሙያ ፍቃድ ምዘና እንደሚወስዱ ተገልጿል። ምዘናው የመሰናዶ መምህራንን ያላካተተ መሆኑን በተለይ በአማራው ክልል ማወቅ ተችሏል። ፈተናው እንደ 2007 ዓመተ ምህረት ግልጽነት የሌለው በስህተቶች የተሞላ መሆኑን ምዘናውን ከወሰዱ መምህራን ለማወቅ ተችሏል። ወያኔ የሙያ ፍቃድ ምዘና በመስጠት ላይ የሚገኘው በሀገራችን ውስጥ ህዝቡ ከግፍ አገዛዝ ነጻ ለመውጣት ሲያደርጋቸው በነበሩት ህዝባዊ ንቅናቄ ውስጥ መምህራን እንዳይሳተፉ ለማድረግና አቅጣጫ ለማስለወጥ ነው እንጂ ለትምህርት ጥራት አስቦ አይደለም። በሌሎች ሀገሮች በተለይም በአሜሪካ መምህራን በተማሩበት የትምህርት መስክ ተከታታይ የሙያ ስልጠና ይሰጣቸዋል። የማስተማር ፍቃድ ብዙውን ጊዜ እንግሊዘኛ የአፍ መፍቻ ቋንቋ ላልሆናቸው በማስተማር ሙያ ላይ ለተሰማሩ መምህራን እንግሊዘኛ መጻፍና ማንበብ፣ ሂሳብ የመማር ማስተማር መርሆችና በሚያስተምሩበት ትምህርት ዘርፍ እውቀት ላይ ፈተናዎች ይሰጣሉ። ፈተናውን ለሚፈተኑ መምህራን ጊዜ ተሰጥቶ ፈተናውን የሚወስዱበትን ቀን ራሳቸው መምህራን መርጠው ለሁሉም ፈተናዎች ለጥናት የሚያስፈልጉ እቃዎች በቤተ መጻሕፍት፣ በድረገጾች፣ ፈተናውን በሚሰጡ መስሪያ ቤቶችና በየትምህርት ማዕከላቱ ቀርበውላቸውና ለፈተናው ከተመደበው ጊዜ ላይ ግማሽ አንድ ሁለተኛ ሰዓት ተጨምሮ ነው የምዘና ፈተና የሚወስዱት። በተከታታይ ተፈትነው ምዘናውን ያላለፉት በመምህርነት ሙያ ላይ አይመደቡም። በኢትዮጵያ ግን ይህ ሁኔታ ባልተሟላበት ሁኔታ ነው ፈተናው እየተሰጠ ያለው። እነሆ ከ27 ዓመታት በኋላ የወያኔ የትምህርት ፖሊሲ ትውልዱን እንደገደለ፣ የትምህርቱን ጥራት ከምንም ጊዜ በላይ ቁልቁል እንደወረደ አገር ያወጣው ፀሐይ የሞቀው ያፈጠጠ ሀቅ መሆኑን ያገዛዙ መሪዎች ጭምር በተለያዩ ጊዜያት ውድቀቱን ማመናቸው ይታወቃል። ለትምህርቱ ውድቀት የመምህራን መብት ሲጣስ ዝምታ የመረጠውና የሥርዓቱ ካድሬ ሆኖ ያገለገለውን ተነጣፊ ማህበር በማፍረስ መምህራን የራሳቸውን ኢማማ ደግሞ መልሶ ማቋቋም የቅድሚያ ተግባራቸው ሊሆን ይገባል። ለመምህራን መብት መከበር ጥራት ያለው ትምህርት ለሁሉም የሀገሪቱ ልጆች በእኩልነት እንዲሰጥ በአጠቃላይ ለዲሞክራሲያዊ ስርዓት እውን መሆን ብቻኛ ዋስትና ሁሉን አቀፍ የሽግግር መንግስት መመስረት ስለሆነ ለዚሁ ተግባራዊነት መምህራን ትግላቸውን ከመላከ ህዝቡ ጋር እንዲያስተሳስሩ በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ ይጠይቃል። ለትምህርት ውድቀት ምክንያት የወያኔ የትምህርት ፖሊሲ ነው። ጥራት ያለው ትምህርት ለሁሉም በእኩልነት እንዲሰጥ ትግሉ ይቀጥል። የትምህርት ባለቤት የኢትዮጵያ ህዝብ ነው።
ጥሪ ለወገን የኢትዮጵያ ህዝብ ድል ዋዜማና የጥቁር ህዝብ ትንሳኤ ከየሽወርቅ ወንድሜ ነኝ። ከአምስት አመት በፊት ሆይ ብሎ የተነሳው ህዝባዊ አመጽ ትዝ ይለኛል። ለነጻነት፣ ለፍትህ፣ ለዲሞክራሲ፣ ለለውጥ የተነሳ እንቅስቃሴ። ዜናው በመገናኛ ብዙሃን ዘንድ የሰርግና ምላሽ ፍንድቂያ ፈጥሮ ነበር። በድህረ ገጾች አጠቃቀም የላቁ የትግል ቀስቃሾችና እንዲሁም የተቃዋሚ ኃይል መሪዎች የሆኑ ሁሉ በኩራት ወጥተው ስለ ድል መቃረብ የሚናገሩበት مكسبت نبر بلوم بعلم زوريا بچاقوين سرا سر يمي ما ككو هلو هزبوچن يمي قزقز سميت نبر ياوكت يفترو تادي عزاري كامز عمت بوالا يهلو يتكبا يتدرس سوريا اندت زي اسكفي تفاتوست لتورك چالج اندت كدتو ودماتو لتقبا چالج يما كلاوي منغستون يچقونا سرات ليتاغلنا ليلوت يتنسا حزب انديت باكراريوچ ليتالفنا ود ارس برس القيت ليشراغر چاله لا ديموكراسينا لفته يتنسا نقناقي انديت كتاريخ بورساچو قرانيوش لاي بممسرت اندينياو ليلاون يمبقلنا يماطفات زمچاوست ليسمارا چاله يا سوريا حزب لمن كافغانستان كصوماليا كإيراق حزبوج لاي مارچ عالم يا سوريا طلاتوج انماناچو طلاتوج كالواتس بمودمو يمياغينو تقم مندنو كتاريخ تمرو راسون حزبون ناغرون كطفات لمادانن نا بلوم اديس تاريخ لمسرات يميفلك كله ليملكتاچو يميغبا ليلوچم تچماري تمكروچ عالو ني افريكاويان لنزنقاو يمايقبان تاريك هالر يتقور حزب لجوج الناتوج عباتوج يتوج الناوان دموج كا قراجن كا افريكا يتادنو نا يتحفنو بقربرتنا بسنسلة تاسرو ليتجعانو وكيانو ستشاقرو ببارنت اندشتو واننا اقزايا درقو بمكاكلاتشو ينبرو بقوصار يونت لا يتمسارت قجت اندنبر يتاريك مزقبوج يمياسا يونو በዚያ ክፍለ ዘመን 14ኛው መቶ አካባቢ በአፍሪካ ውስጥ ተንሰራፍቶ የነበረው በጎሰኛ መሪዎች ይካሄድ የነበረው ፖለቲካ የጥሬ ሀብትና የሰው ጉልበት ፍለጋ ዓለምን ያሰሱ ለነበሩ የነጭ ተስፋፊዎች አመጪ ሁኔታ ፈጥሮላቸው ነበር። አንደኛውን የጎሳ ንጉስ በወዳጅነትና በአማካሪነት በመቅረብ ተመንጃና ጥይት በመለገስም ሆነ በመሸጥና እንዲሁም በቶክስ በማሰልጠን በሌላው ጎሳ ላይ ጊዜያዊ ድል እንዲጎናጸፍ ያደርጉት ነበር። ከዚያ ሴራቸው በስተጀርባ ደግሞ የተሸናፊውን ጎሳ ልጆች ያፈኑ ሲወስዱ የተወራጁት ንጉስ እንዳላየ ይሆን ነበር። አንዳንዴም ያገዛቸው ነበር። የውዳሽ ተብየው አይቀሬ ተራ ሲደርስና የራሱ ጎሳ ልጆች እየተጠለፉ ለሽያጭ ሲላኩ ደግሞ በድር በመድር በማለት መጀመሪያ የተጠቃው ጎሳ በተራው የተመልካችነቱን ቦታ ይወስድ ነበር። በዚህ መልኩ የተከሰተው ሁኔታ ነበር ቅራኔዎችን በማካረርና ግጭቶችን በማባባስ ህዝብን በሁሉም ማጣጫ በማዳከም ለሽያጭና ለልዋጭ እንዲቀርብ ያደረገው። ከዚያ ቀጥሎ ለተስፋፋው የአውሮፓውያን ወረራና የቅኝ አገዛዝ መንሰራራትም መሰረት ሊሆን ችሏል። ዋናው ጥያቄ መንግስት ወይም ገዢ ቡድን ነው። ሲጠቃለል በጎሳ ላይ የተመሰረቱና የተካረሩ ውስጣዊ የህዝብ ቅራኔዎች እንደ ምሳሌ ለማንሳት የዛሬው የሶሪያ ውድቀትም ሆነ ለአፍሪካ የ400 ዓመት የባርነት የቅኝ አገዛዝ ስርዓት በግብር ላይ መዋል ወሳኝ ሚና ተጫውተዋል። ነገር ግን ለቅራኔዎች ባስከፊ መልክ መከረርና ህዝብንና አገርን ብሎም ክፍለ አህጉርን ለጥቃትና ለጥፋት የመዳረግ ዋና ጠያቂዎች የፖለቲካ አገዛዙን ወይም የጎሳ አመራሩን የጨበጡት ቡድኖች መሆናቸው አያጠራጥርም። ተጠያቂነታቸውን በሁለት ከፍሎ ማየት ይቻላል። አንድ በህዝብ መካከል መከፋፈልን የሚፈጥረው ራሱ የገዥዎች ጫቋኝ አገዛዝ አስተዳደር ነው። ይህም ደግሞ ሊወገድ የማይችል ከራሱ ከስልጣን አመጣጡ ጋር የተዋሃደ ባህሪ ነው። ዴሞክራሲያዊ የመንግስት ስርዓትና የህግ የበላይነት ያልተረጋገጠባቸው ህብረተሰቦች ሁሉ ውስጥ ገዥዎች ስልጣን የሚጨብጡት አንድ በጥቅም አጋሮች እየታገዙ በጉልበት ራሳቸውን በመሾም ሁለት ከዘር በመورس ሶስት እግዚአብሔር የመረጠነን በማለት እንደሆነ የታወቀ ነው። በሶስቱም አይነት መንገድ የሚመጡ ገዦች ሰፊውን ህዝብ የሚፈልጉት ለአገልጋይነት እንጂ ሊያገለግሉት ሊጠቀሙበት እንጂ ሊጠቅሙት አይደለም። በርግጥ አንዱ አምባገነን መሪ ከሌላው ባህሪው ሊለይ ይችላል። በአስተዳደር ስልቱና በመዋቅሩ እንደዚሁ። የአስተዳደር ፍልስፍና ወይም ርዕዮተ ዓለሙ ግን ሰባዊ ክብርንና ነጻነትን ማዕከላዊ እስካላደረገ ድረስ ከጭቆና ሊቆጠብ አይችልም። አምባገነን ስርዓቶች ዓላማቸውን ከግብ ለማድረስ በማስፈራራት በማስገደድ አወናባጅ ፕሮፓጋንዳን በመጠቀም ህዝብን ከህዝብ ጋር ከማጋጨት ወደ ኋላ አይሉም። ለአጥፊ ክፍፍል ሊደረጉት እንደሚችሉ ቢያውቁም ኃላፊነት ግን አይወስዱም። አመራራቸው በግልና በቡድን ጥቅም ላይ የተመሰረተ ብልነትና አርቆ አሳቢነት የሌለው ጦረኛና ትምክተኛ ነው። እንደዚህ አይነቶቹ ገዢዎች ስልጣናቸው ጊዜያዊ እንደሆነ የብዙ መንግስታት ታሪክ ባለም ዙሪያ ይመሰክራል። ጊዜያዊነቱ ግን በርግጥ አንጻራዊ ነው። ብዙዎቹ ህዝብንና ሀገርን ለዘመናት ለማዳከም የሚበቃ ረጅም የስልጣን እድሜ ነው የሚኖሩት። የመላው አፍሪካ ታሪክ ይመሰክራል። ሁለት ጨቋኞች ሲወድቁም በስራታቸው ህዝብን ከአዲስ ጭቆና ራሱን መከላከል እንዳይችል አቆላሽተው ነው የሚወድቁት። ለብዙ ዘመናት በአምባገነናዊ ስርዓቶች ጭቆና ታፍኖ የኖረ ህዝብ በቃኝ ብሎ ለማመጽ ሲነሳ አባርነት ከመያሳዩት ጋር ሆኖ ጨቋኞችን መፈንቀል እንጂ ትኩረቱ የተተኪዎችን ማንነት የመመዘኛ አቀምና ፋታ የለውም። በዚህ የተነሳ ትግሉ ተላልፎ ወደ አዲስ ጭቆና ሊሸጋገር እንደሚችል ብዙ ተመክሮች ያሳያሉ። የሐሳብ ንጻነት የሌለበት ስርዓት ውስጥ ታፍኖ የሚኖር ህዝብ የተለያዩ ፖለቲካ አሳሰቦችን በግልጽ ሰምቶ የመተቸት፣ የማወዳደር፣ የመወከር ወይም የመፈተን ልምድን የሚያገኝበት ሁኔታ አይኖረውምና ለድጋሚ አምባገነናዊ ስርዓት የተጋለጠ ይሆናል። ሀብቱን፣ ንብረቱን፣ ጉልበቱን ለሚፈልጉ የውጭ ኃይሎችም ቀላል መስዋዕት ይሆናል። የተቃዋሚ ድርጅቶች ኃላፊነት። ሁልጊዜ ዋናው ጠያቂ ማከለኛ ስልጣን የጨበጠው ኃይል ይሁን እንጂ የህዝብን የለውጥ እንቅስቃሴ እንመራለን ብለው የሚነሱ ድርጅቶችም ከኃላፊነት ነጻ አይሆኑም። የህዝብን እንቅስቃሴ ወደ ፍሬያማ ግብ ለመምራት ጨቋኝ ስርዓትን በመለወጥና መሪዎችን በማስወገድ መካከል ያለውን መሰረታዊ ልዩነት ጠንቅቆ መገንዘብ ይጠይቃል። የደግሞ መሪ ድርጅቶች ፍልስፍናቸውን፣ ራያቸውን፣ መዋቅራቸውን እንዲመረምሩ ግዴታ ይጥልባቸዋል። ለውጥ ማምጣት ማለት መጪውን ጊዜ መቅረጽ፣ ለልጆችና ለትውልዳቸው ካለፈው ሆነ ከዛሬው የተሻለ መሰረት መጣል ማለት ነው። የደግሞ ያለፈውን ከመተቸትም ሆነ ያለውን ከመዋጋት የከበደ ኃላፊነት ነውና ከትምክተኝነትና ከደግጀኝነት ስሜት ነጻ የሆነ ብልህ፣ ትሁትና አርቆ አሳቢ አመራርን ይጠይቃል። ድርጅቶች ውስጣቸውን ለመመርመርና ታሪካዊ ኃላፊነታቸውን በትክክል ለመወጣት ብቁ መሆን አለመሆናቸውን ለመገመት እንዲችሉ መመለስ ከሚገባቸው ጥያቄዎች መሃል ጥቂቶቹን እንደ ምሳሌነት ከታች እሰነዝራለሁ። ድርጅቱ የግለሰብን ሰባዊ ክብርን ለማረጋገጥና ለማስከበር ምን ያህል የጠና እምነትና ዝግጅት አለው? ለህግ የበላይነት ድርጅቱና መሪዎቹ ተገዥ እንዲሆኑ የሚያረጋግጥ ወይም ተግባራዊ የሚያደርግ ቆራጥ ዝግጅት አለ ወይ? ማንኛውም ግለሰብ በጎሳ፣ በዘር፣ በሚከተለው ሃይማኖት ወይም እምነት፣ በቆዳው ቀለምና በመሳሰሉት ባህሪያት እንዲሁም ሰባዊ ነጻነቱን በመመርኮዝ ባደረጋቸው የግል የአኗኗር ምርጫዎች የተነሳ እንዳይጨቆን ድርጅቱ ምን አይነት የጠና እምነትና ዝግጅት አለው? ድርጅቱ የራሱን ራይ ከሌሎች ድርጅቶች ራይ ምን ያህል አስበልጦ ያያል? ድርጅቱ የአባሎችንም ሆነ የሌሎች ድርጅቶችን ትችት حيثنا حساب بنزعنا بديمقراسي منجر لمسماتنا راسون لما لوت ويم عدتون لما استقاكل منيحال قراتنا زججونو درجتو يميا الزقاجو راسون كاليلوش درجتوش مهل لخزب مرچا لما اقربنو ويس چاقوانو تسي وقدو يمرينت بوتون بكتتا لما صدنو يا إثيوبيا حزب دل وزمانا يتكور حزب تنسائي ديمقراسي فتح كلنت سباوي كبرننا نزعنت يهج يبلاينت بميلو مفكروش سر بإثيوبيا تكايدو يبولتيكا تقلنا نكسكاسي 4 أمتات الفوتال يهن بتملكتا با أوروباويان يزمن عقوطاتر أسرازت إن سبارات يفندو يهي كاتيت آبيوت بايزة تمونا بكنبرو انديوم بتكفلبت واقع يزنق قايم مايشل تاريكاوي بوتهالو با هبرا بهراوي درجتو جمونا ببهر درجتو سر تسلفو ببزوشي ميكوتر وغنو تشاتشن هوتا تشون لازبات تشو لوغنو تشاتشون نا لاغرات تشو فكر سيلو سووتوال بزيه برك تاريكات جنلاي بزوي تلا يوسم ميتو جندالو أو قالو بنورم ماسكرم يلبتم تاريك يكربم يروكم هول جيزي عوزا غابي سلوانا بچاساي هون أكالات جولاي تأباسا منفسات جوست يمميدرك قوسل يزو يمي قوازو بهيوت يمينورو بزو وغنوش سلالونو نسونا نا تنان تنام زارين با ديست ايتي ميول كتن وغنوش چاچنن يمياستا سرات جو عند نگر نو لوت مامتات حزب كتولد تولد يدما لدل كان سايدرز بدل وازي ما يودكن دايك يزاري وازي ما يمچرشاو انديهون مادرك عدرا لبن چلو تاوم بجاچن نو عدرا چن يتك لالاو يتكور حزب عدرا نو يتكور حزب عدرا نو سل من مانتي اندونا لتردو خاصابين باچرو كتات چگل سالو ኢኮኖሚን በተመለከተ ምራባውያንም ሆኑ ቻይናና መሰሎቻ የምግብ ማብረቻ መሬት የጥሬ ሀብትም ሆነ የገበያ ቦታ በሰፊውና በግልጽ በመሻማት ላይ ከተሰማሩ ቆይቷል። ለዚህ ሽሚያዋና ትኩረት የሚደረገው በመላ አፍሪካ ላይ ነው። ይህም የሚካሄደው አንደኛውን ወገን ብቻ በሚጠቅሙና ፈጽሞ እኩልነትን ባልተመረኮዙ ስምምነቶች ላይ በተመሰረቱ ውሎች አማካኝነት ነው። ለምሳሌ ያህል ይሄ ሂደት ባገራችን በሰፊው ተከሰተና መፈናቀልንና የእርስ በርስ ግጭቶችን ያስከተለ ያለ ነው። በሌላ በኩል ደግሞ ከኛ ሀገር አንስቶ በመላው አፍሪካ ውስጥ ያንሰራሩት የገዢ ስርዓቶች የሚካሄደው ቅርምጫ ባገሮችና በህዝቦችም ላይ ሆነ በመላው አህጉር ላይ የሚያስከትሉትን ጉዳት የሚገነዘቡ አይደሉም። የብዝበዛ እንጂ የንግድ ተቋሚ አለመሆኔን አሳስባለሁ። በዓለም ውስጥ የህዝብ ብዛት እየጨመረ በሄደበት የተዛባ ያብትና የውቀት ስርጭት ጎልቶ በሚታይበት የወታደራዊ ኃይል በጥቂት አገሮች እጅ በገነነበትና አዳዲስ አክራሪና የነጭ በላይነትን የሚያንጸባርቁ መሪዎች ብቅ ብቅ በሚሉበት ወቅት በአፍሪካና በጥቁር ህዝብ ላይ ከመንግስቱም የበለጠ አደጋ ያንዣበ በመሆኑን ያመለክታል። ምንም እንኳን አደጋው የዓለም በሙሉ ቢሆንም ሰባዊ ክብርንና ደህንነትን በሚመለከት ጥቁር ሰው ዛሬም በያለበት መጨቆኑ አልቀረም። በይዘቱ በስፋትና በጥልቀቱ ትንሽ ይለያይ እንጂ ዛሬም በቆዳው ቀለም ላይ በተመሰረተ ጭቆና ይጠቃል። እንደ ስደተኛም ሆነ እንደ ዜጋ በእኩልነት የማይታይበት ጊዜ ብዙ ነው። በህግ ፊት ሁሉ ጊዜ እኩል አይሆንም። በፍርደ ገምድሎች የመጠቃት አደጋው የበዛ ነው። በዚህም የተነሳ ሁሉ ጊዜ ፈተና ላይ ይወድቃል። ሆኖም የጥቁር ልጆች በመላው ዓለም በእያሉበት ህብረተሰብ የሚያስከብራቸውን ስራ እየሰሩና አኩሪ ተግባር እየፈጸሙ እንደሚኖሩ አብሮ መነገር አለበት። ከሌሎች ህዝቦችም ጋር ተደባልቀውና ተዋልደው ይኖራሉ። ጥቁሩ እንደ ግለሰብነቱ እጣፈንታው የተለያየ መሆኑን ሊዘነጋ አይገባም። ሆኖም ግን እንደ ጥቁር ህዝብ አዲስ ታሪክ መጻፍ ይገባናል። ከቀሩትም ያለም ህዝቦች ጋር በመተባበር እኩልነት፣ ሰብአዊነት፣ ፍትህና ዲሞክራሲ ለሁሉም የተረጋገጠበትና ሰላም የሰፈነበት ዓለም ለመፍጠር አስተዋጽኦ ለማድረግ መብቃት አለብን። ለዚህ የምንበቃው መጀመሪያ ራሳችንን ስናውቅና ስናከብር ነው። መጀመሪያ ከጨቋኝ ስርዓቶች ስንላቀቅና ተመለሰንም መንግስም በጨቋኞች እጅ ማንወድቅበትን መሰረት ስንከተል ነው። በኢትዮጵያ ውስጥ ዛሬ የተነቃነቀው ትግል አጣጫውን ወደዚህ ቢያደርግ ግብ ሊመታ ይችላል የሚል እምነት አለኝ። ትግሉ የጋራ ጥቃቶችን መገንዘብ አለበት። ያጭርና የረጅም ጊዜ ጥቅሞችን ለይቶ ማየት አለበት። ለአያት ለቅድመ አያቶቹ ታሪክ ትውልዱን መስዋዕት ማድረግ አያስፈልገውም። ለውርሱ ተገቢውን ቦታ ሰጥቶ ለአዲሱ የራሱን ታሪክ ለመጻፍ መድፈር አለበት። ሰፊ ሀገርና ድንበርም ሆነ በርካታ ህዝብ ኃይል ነው። ህብራዊነትና ብዙሃንነት የውቀትና የሀብት ምንጭ ነው። ከተለያየ እይታ በመነሳት ማንንም ይጻፈው ማንንም ሳይበላለጥና ሳይተናነስ በኢትዮጵያ ታሪክ በሙሉ ለኩልነት፣ ለነጻነት፣ ለሰብአዊ መብት የታገሉ ወገኖቻችንን አደራ የመወጣት እድሉ ገና ጨርሶ አላመለጠንም። ተከራክረንና ተደራድረን ግን ተባብረን ነጻነቱ የተከበረለት እኩልነቱና ሰብአዊ መብቱ የተረጋገጠለት ተደጋግፎና ተረዳድቶ ጭቆና ድህነትና ረሃብ የጣሉበትን ውርደት የሚላቀቅ በህብረትና በታደሰ አንድነት የሰላምና የጸጥታ ዋስትና ፈጥሮ መኖር የሚችል ህዝብ እንዲኖረን ካሰብን ከራሳችን በቀር የሚያግደን ማንም የለም። ወገኖቻችን ከድል ዋዜማ ወደ ድል ተሻግረው ለመላው የጥቁር ህዝብ ትንሳኤ ምሳሌነት ሊበቁ እንዲችሉ ለማድረግ የሚያበቃ ፍላጎትም ሆነ ችሎታ አለን ብዬ አምናለሁ። Thank you.